只是ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ህዳር 14 2017 ዓመተ ምህረት ዝግጅታችን ጀመረ።
ከ30 ባለው ጊዜ ውስጥ በየአመቱ 1.3 ትሪሊየን ያስፈልጋል። ያንን ገንዘብ ደግሞ ያው ይሄ ስምምነት ላይ ይደረሳል ማለት አይደለም፣ ግን የአፍሪካ ጠይቃለች ሌሎች ያደጉት ሀገራት ይሄን ያህል ነው የሚለውን ቁጥር እስካሁን አልተናገሩ። ሆኖም ግን ስምምነት ላይ ከተደረሰ ያው አብዛኛው ነገር ምንድነው የሚሆነው? የተለያዩ የፋይናንስ ማዕቀፎች አሉ፣ ላይክ እንደ ግሪን ክላይሜት ፈንድ ምንላቸው፣ በነዛ ውስጥ አልፎ ፋይናንሱ ያው ለታዳጊ ሀገራት ይሄዳል ማለት ነው።
የሰማችኋቸው በአዘርባጃን ባኩ በተካሄደው 29ኛው የአየር ንብረት ለውጥ ጉባኤ ላይ ኢትዮጵያን ወክለው በጉባኤው ላይ ተደራዳሪ የሆኑ የአየር ንብረት ለውጥ ባለሙያ አቶ ያሬድ አበራ ናቸው። በምሽቱ የአየር ንብረት ለውጥን ጉባኤ መነሻ አድርገን ከኢትዮጵያ ከተሰሩ የአካባቢ ጥበቃ ስራዎች መካከል አንዱ የሆነውን የግለሰብ ተሞክሮንም የምናጋራችሁ ይሆናል። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮቻችን፣ የቅዳሜ ምሽት ፕሮግራማችን ተጀምሯል። አብራችሁ እያስተናገድኳችሁ የማመሸው አስማማየ ነኝ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብራናችሁን ቆያለን። እናንተም አብራችሁን ቆዩ። አሁን ሰዓቱ የዋናና የዓለም ዜና ነው።
ሞኒንግ ግድያ ሲፈጸም ያሳያሉ በሚል ወጡት ያልተረጋገጡ ቪዲዮዎች በኢትዮጵያ ቁጣን ቀስቅሰዋል። በኦሮሚያ ክልል ሰሜን ሸዋ ዞን ውስጥ ተገድሏል የተባለውን ወጣት በተመለከተ የፌደራልና የክልል መንግስት ባለስልጣናት ሆነ ተብሎ የተፈጸመ የጭካኔ ድርጊት በማለት ከትላንት በስቲያ ሐሙስ ዕለት አጥብቀው አውግዘዋል። በዚህ ዙሪያ የተጠናቀረውን ዘገባ ከዜናው በኋላ እናቀርባለን። ሁለት በሰብአዊ መብቶች ላይ የሚሰሩ ድርጅቶች በመንግስት መታገዳቸውን አስታወቁ። በኢትዮጵያ የሰብአዊ መብቶች ጥበቃ ዙሪያ የሚሰሩ የመብቶችና ዲሞክራሲ እድገት ማዕከልና የህግ ባለሙያዎች ለሰብአዊ መብቶች የተባሉ ሁለት የሲቪል ማህበረሰብ ድርጅቶች ከዓላማቸው ውጪ በመንቀሳቀስ በሚል በመንግስት እግድ እንደተጣለባቸው አስታወቁ። በእግድ ደብዳቤው ላይ የተቀመጠው ምክንያት ተገቢ እንዳልሆነ በመግለጫ ያስታወቁት ድርጅቶቹ እግዱ እንዲነሳላቸው ህጋዊ ሂደቶችን እንደሚከተሉ አመልክተዋል። ገብረ ሚካኤል ገብረ መድህን ዝርዝር አለው።
የሁለቱም ድርጅቶች መግለጫ እንደሚያሳየው የእግዱ ምክንያት ከፖለቲካ ገለልተኛ መሆን ሲገባችሁ ከዓላማ ውጪ በመንቀሳቀስ የሀገርን ጥቅም የሚጎዱ ተግባራት ላይ ተሰማርታችኋል የሚል ነው። የመብቶችና ዲሞክራሲ እድገት ማዕከል ወይም ካርድ ትላንትና ባወጣው መግለጫ ህዳር 3 ቀን 2017 ዓ.ም ተመረጠ ከሲቪል ማህበረሰብ ድርጅቶች ባለስልጣን በተላከ ደብዳቤ መታገዱን አመልክቶ ለእግዱ የተሰጠው ምክንያት ከእውነትነት የራቀ ነው ብሎታል። ባለስልጣን መስሪያ ቤቱ እግዱን ለመጣል የምርመራ ሂደት ማከናወኑን ቢገልጽም ይህ ተግባር ስለመከናወኑ ድርጅታቸው ምንም መረጃ እንደሌለው አስታውቀዋል። መግለጫው አክሎም ድርጅታችን ምንም አይነት መረጃ የለውም፣ በምርመራ ሂደትም መሳተፍ ይጠበቅብን ነበር ብለዋል። የባለስልጣን መስሪያ ቤቱ ውሳኔ አስፈላጊ የሆኑ ህጋዊ አካሄዶችን የተከተለ አይደለም ሲልም ወቅሷል። ካርድ በመግለጫው ከዓላማው ውጪ ምንም አይነት ተግባራት ላይ እንደማይሳተፍና በፖለቲካ ጉዳዮችም ፍጹም ገለልተኛ ተቋም መሆኑን አመልክቷል። ዲሞክራሲን ብቸኛው የጨዋታ ህግ ማድረግ በሚል መሪ ቃሉ እየተመራ በሰላማዊና ዲሞክራሲያዊ ማዕቀፍ ውስጥ ለኢትዮጵያ ማህበራዊና ፖለቲካዊ ተግዳሮቶች መፍትሄ እንዲገኝ መሟገቱን እንደሚቀጥልም አብራርቷል። የእግድ ውሳኔው እንዲነሳ ከሚመለከተው የባለስልጣን መስሪያ ቤት ጋር ለመነጋገር ጥረት በማድረግ ላይ እንደሆነም ገልጿል። በተመሳሳይ የህግ ባለሙያዎች ለሰብአዊ መብቶች የተሰኘው የሲቪል ማህበረሰብ ድርጅት ዛሬ ባወጣው መግለጫ ከሲቪል ማህበረሰብ ድርጅቶች ባለስልጣን ህዳር 12 ቀን 2017 ዓ.ም በተጻፈ ደብዳቤ ከማንኛውም የሥራ እንቅስቃሴ የታገደ መሆኑን አመልክቷል። ድርጅቱ ከተቋቋመበት ጊዜ ጀምሮ ከፖለቲካ ነጻና ገለልተኛ ሆኖ በኢትዮጵያ የሰብአዊ መብቶች እንዲከበሩ በርካታ ሥራዎችን ሲያከናውን መቆየቱን ገልጾ ባለስልጣን መስሪያ ቤቱ ለእግዱ የሰጠው ምክንያት ማህበራችንን የማይገልጽና የማይመለከት ነው ብሎታል። የተጣለበትን እገዳ ለማስነሳትም ህጋዊ ሂደቶችን ተከትሎ እንደሚንቀሳቀስ አስታውቋል። የአሜሪካ ድምጽ ስለዚህ ጉዳይ ከሲቪል ማህበረሰብ ድርጅቶች ባለስልጣን የሥራ ኃላፊዎች ከትላንት ጀምሮ በስልክና በአጭር የጽሑፍ መልእክት አስተያየትና ምላሽ ለማግኘት ያደረገው ጥረት አልተሳካም። በተጨማሪም የሁለቱን ድርጅት አመራሮች ለማግኘት ባደረግነው ሙከራ ከወጣው መግለጫ ውጪ ተጨማሪ አስተያየቶችን እንደማይሰጡ ነግረውናል። ከሁለቱ ድርጅቶች ሌላ አንድ ተጨማሪ ድርጅት መታገዱን ምንጮቻችን የነገሩን ሲሆን ቪኦኤ ከድርጅቱ መረጃ ለማግኘት ያደረገው ጥረት ባለመሳካቱ የድርጅቱን ስም ከመጥቀስ ተቆጥበናል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ደቡብ ሱዳን በቀድሞ የስለላ ኃላፊዋ መኖሪያ ቤት ዙሪያ የተከሰተው ግጭት እልባት ማግኘቱን አስታወቀች። የደቡብ ሱዳን ባለስልጣናት በህዝብ መከላከያ ኃይሎችና በቀድሞ የስለላ አዛዥ ጄኔራል አኮል ኩር ጠባቂዎች መካከል የተፈጠረው ግጭት በሰላማዊ መንገድ የተፈታ ሲሆን ሁለቱ ወገኖች ተጨማሪ ግጭት ላለመፍጠር ስምምነት ላይ ደርሰዋል በማለት አስታወቁ። ሐሙስ ዕለት በጁባ ቶንግፒኒ በተሰኘው አካባቢ በሚገኘው የቀድሞ የስለላ አዛዥ ኩር መኖሪያ ቤት ዙሪያ ለአንድ ሰዓት ያክል ከባድ የተኩስ ድምጽ የተሰማ ሲሆን ይህም በአካባቢው ነዋሪዎች ላይ ሽብር በመፍጠር በሁለቱ ወገኖች መካከል ያለው ግጭት ሊባባስ ይችላል የሚል ስጋት እንዲከሰት ማድረጉ ተገልጿል። የደቡብ ሱዳን ህዝብ መከላከያ ኃይል ቃል አቀባይ ሜጀር ጀነራል ሉል ሩአይ ኮአንግ ለጋዜጠኞች እንደተናገሩት የተኩስ ልውውጡ የተደረገው በፕሬዝዳንት ሳልቫኪር ትዕዛዝ መሰረት ኩር ወደ ሁለተኛ መኖሪያ ቤታቸው እንዲዛወሩ ለማድረግ በተወሰደው እርምጃ ላይ አለመግባባት ተከስቶ ነው ብለዋል። የዜና አውታሮች ኩር ከስለላ አገልግሎት ከተሰናበቱበት ከጎርጎሮሳውያኑ ጥቅምት 2024 መጀመሪያ አንስቶ በቁም እስር ላይ ይገኛሉ ሲሉ ዘግበዋል። ይሁን እንጂ የደቡብ ሱዳን የመንግስት ባለስልጣናት የቀድሞው የስለላ አዛዥ በቁም እስር ላይ መሆናቸውን አስተባብለዋል። ሰሞኑን በተከሰተው የተኩስ ልውውጥም የሁለት ወታደሮች ህይወት ሲያልፍ ሁለት ሰላማዊ ሰዎች በታጠቁ ተሽከርካሪ መገጨታቸውን ኮአንግ አስታውቋል። አንድ ዩኒቨርሲቲ ተማሪን ጨምሮ ሁለት ሌሎች ሰዎች ደግሞ ቆስለው የሕክምና እርዳታ እየተደረገላቸው ነው። ኩር ከግጭቱ በኋላ በአንድ ከፍተኛ መኮንን ጥበቃ ስር ከባለቤታቸውና ከአንድ የግል ጠባቂ እንዲሁም ምግብ አብሳያቸው ጋር በመሆን ጀበል በተሰኘ አካባቢ ወደሚገኝ መኖሪያ ተዛውረዋል። ባለስልጣናት ሁኔታው ከዚህም የከፋ ሊሆን ይችል እንደነበረ ተናግረዋል። አድማጮቻችን፣ የዜና እየተላለፈላችሁ የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። ትራምፕ የግምጃ ቤት ኃላፊያቸውን ይፋ አደረጉ። መጪው ፕሬዝዳንት ዶናልድ ትራምፕ የከፍተኛ ባለሀብቶች ሽርክና ስራ አስኪያጅ የሆኑትን ስካት ቢሴንትን የዩናይትድ ስቴትስ ግምጃ ቤት እንዲሆኑ መምረጣቸውን አስታውቀዋል። የ62 ዓመቱ ቢሴንት ከጎርጎሮሳውያኑ 1991 አንስቶ በቢሊዮነሩ ጆርጅ ሶሮስ የሽርክና ተቋምና በሌሎች የሽርክና ተቋማት ውስጥ ሲሰሩ መቆየታቸው ተገልጿል። ሹመታቸው ከተረጋገጠም የዩናይትድ ስቴትስ የመጀመሪያው ተመሳሳይ ጾታ አፍቃሪ ግምጃ ቤት ኃላፊ ይሆናሉ። ቢሴንት የዋጋ ጉድለትን በመቆጣጠር የታወቁ ሲሆኑ ሀገሪቱ የብሔራዊ ብድር መጠንን ለመቀነስ እንደሚሰሩ ማስታውቋል። ቢሊዮነሩ ቢሴንት ቀድሞ የዲሞክራቲክ ፓርቲ ቀንደኛ ደጋፊ የነበሩ ሲሆን አሁን ላይ ደግሞ የትራምፕ ጥብቅ ደጋፊ ናቸው። ቢሴንት በነሐሴ ወር ላይ ከብሉምበርግ የንግድ ዜና ተቋም ጋር ባደረጉት ቆይታ ይህ ምርጫ ዩናይትድ ስቴትስ እንደ አውሮፓ የሶሻሊስት ዴሞክራሲ ከመሆኗ በፊት ከገባችበት የዕዳ ተራራ የምንወጣበት የመጨረሻው እድል ነው በማለት ተናግሯል። ቢሴንት ትራምፕ በመጪው የስልጣን ዘመናቸው ሊያደርጓቸው ያቀዷቸው የግብር ቅነሳዎችና ቻይና ላይ ያነጣጠረ የታሪፍ ጭማሪንም እንደሚደግፉም አስታውቋል። ትራምፕ ባወጡት መግለጫም ስካት እጅግ በዓለም ላይ ግንባር ቀደም የሆኑ የጂኦፖለቲካዊ የምጣኔ ሀብት ስልትና ኢንቨስተር ጉዳዮች አዋቂ በመሆናቸው ይከበራሉ ሲሉ አሞካሽተዋቸዋል። በመጨረሻም ዩክሬን ተቆጣጥረው የነበረውን የሩሲያ ክፍል 40% አጣች። ዩክሬን ባለፈው ነሐሴ ወር 2016 ዓ.ም ላይ በድንገተኛ ወረራ ተቆጣጥረው የነበረውን የሩሲያ ክርስክ ግዛት 40% በላይ አጥታለች በማለት የዩክሬን ከፍተኛ ወታደራዊ ምንጭ አስታውቋል። የዩክሬን ጀነራሎች ባልደረባ የሆኑት የመረጃ ምንጩ የዩክሬን ኃይሎች ባለፈው ነሐሴ በከፍተኛ ሁኔታ ወደ ሩሲያ ሰርገው ከገቡ በኋላ ሩሲያ 59,000 የሚጠጉ ወታደሮቿን ወደ ክርስክ ክልል አሰማርታለች ብሏል። ሩሲያ ዩክሬንን ሙሉ ለሙሉ መውረር ከጀመረች 2 ዓመት ተኩል ሆኗታል። በወቅቱ 1376 ስኩዌር ኪሎ ሜትር አካባቢ ተቆጣጥረን ነበር ያሉት የዩክሬን መረጃ ምንጩ አያይዘውም ይሁን እንጂ አሁን ላይ ጠላት የመልሶ ማጥቃት እርምጃውን እየጨመረ ነው ሲሉ ተናግረዋል። የመረጃ ምንጩ በአሁን ሰዓት ዩክሬን በግምት 800 ካሬ ኪሎ ሜትር የሚሆን የሩሲያ ግዛትን በቁጥጥሯ ስር መዋሏን በመግለጽ ይህንን ግዛት ወታደራዊ አግባብ እስከሆነ ድረስ እንይዛለን በማለት ተናግረዋል። ዩክሬን ወታደራዊ ምንጩ አክለውም 11000 የሚጠጉ የሰሜን ኮሪያ ወታደሮች ሩሲያን ለመደገፍ ወደ ኩርስክ ክልል መግባታቸውን ገልጸዋል። ነገር ግን አብዛኛው ሰራዊታቸው ገና ስልጣናውን ያጠናቀቀ ነው ብለዋል። ኪቭ በኩርስክ ክልል ስላለው ወታደራዊ ሁኔታ አስተያየት እንድትሰጥ በሮይተርስ ለቀረበላት ጥያቄም የሩሲያ መከላከያ ሚኒስቴር ወዲያውኑ ምላሽ አልሰጠም። ሮይተርስ በዩክሬን ወታደራዊ የመረጃ ምንጭ የተገለጹትን አሃዞችና መግለጫዎች እውነተኛነት በራሱ ማረጋገጥ አለመቻሉን ዘግቧል። ይሁን እንጂ ሩሲያ የሰሜን ኮሪያ ጦር በኩርስክ መገኘቱን አላረጋገጠችም አሊያም አልካደችም። አድማጮች ለምሽቱ ያዝንላችሁ ዜናዎች እነዚህ ነበሩ። ከቀሪ መሰናዶች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ከአጫጭር የዓለም ዜናዎች ተመልሰናል። እየተከታተላችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የምትተላለፍላችሁን የዛሬ ህዳር 14 2017 ዓ.ም የአሜሪካ ድምፅ ዝግጅታችን ነው። ዘወትር ከሰኞ እስከ እሁድ ከምሽቱ 3 ሰዓት ጀምሮ የሚተላለፉ ዝግጅቶቻችንን በራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን ወደ ዕለቱ የመጀመሪያ ዝግጅታችን እንለፍ። የምሽቱ የመጀመሪያው ዝግጅታችን በኦሮሚያ ክልል ሰሜን ሸዋ ዞን ውስጥ ተገድሏል የተባለውን ወጣት የተመለከተ ነው። በኦሮሚያ ክልል ሰሜን ሸዋ ዞን ውስጥ ተገድሏል የተባለውን ወጣት በተመለከተ የፌዴራልና የክልል መንግስት ባለስልጣናት ሆን ተብሎ የተፈጸመ የጭካኔ ድርጊት በማለት ከትላንት በስቲያ ሐሙስ ዕለት አጥብቀው አውግዘዋል። ገልሞ ዳዊት በዚህ ዙሪያ የተጠናቀረውን ዘገባ ያስደምጠናል።
የፌዴራልና የክልል ባለስልጣናት ውግዘት የመጣው ሁለት የማሰቃየትና አንገት የማረድ አድራጎት ሲፈጸም የሚያሳዩ የተባሉ ያልተረጋገጡ የቪዲዮ ክሊፖች በማህበራዊ ድረገጾች መሰራጨታቸውን ተከትለው ነው። ቪኦኤ ማንነታቸው ባልታወቁ ሰዎች ተይዘው የሚታዩ ሁለት የተለያዩ ሰዎችን የሚያሳዩ ሁለት የቪዲዮ ክሊፖችን ተመልክቷል። ቪኦኤ ሁለቱ የቪዲዮ ክሊፖች መቼና የት እንደተቀረጹ አላረጋገጠም። በመጀመሪያው የቪዲዮ ክሊፕ ግለሰቦቹ በአማርኛ ይናገራሉ። በሁለተኛው ቪዲዮ ላይ በአብዛኛው የሚናገሩት በኦሮምኛ ቋንቋ ነው። የመጀመሪያው ቪዲዮ አንድ ሰው መሬት ላይ ሌላ ሰው አጋድሞ ይዞ ይታያል። በቀኝ እጁ ቢላዋ የያዘ ሰውዬ መሬት ላይ እንደተጋደመ ምህረት ስለምን የሚሰማውን የተጎጂውን አንገት ለማረድ ወደ ጉሮሮ ቢላዋ ይዞ ሲቀርብ ያሳያል። ይህ ቪኦኤ ያገኘው የ26 ሰከንድ የቪዲዮ ክሊፕ የወጣቱ አንገት ስታረድ አይታይበትም። ሲታረድ የሚሰማ ድምፅም ሆነ ደም በቪዲዮው ላይ አይታይም። በቪዲዮው ላይ የሚታየው ሰውዬ ማንነትና እጣ ፈንታም ቪኦኤ ማረጋገጥ አልቻለም። ቪኦኤ የተመለከተው ሁለተኛው ቪዲዮ አንድ መሬት ላይ በእንጨት የታሰረ እድሜው በአስራዎቹ የሚገመት አዳጊ በቡድን ሆነው በከበቡት ወንዶች ሲዋከብ ያሳያል። ይህ የአንድ ደቂቃ ከ20 ሰከንድ ቪዲዮ የወጣቱን መገደል አያሳይም። ሆኖም በቪዲዮው ላይ የሚታየው አዳጊ ቤተሰቦች ወጣቱ መገደሉን ተናግረዋል። በዚህ በሁለተኛው ቪዲዮ ላይ የሚታየው አዳጊ አባት መሆናቸውን ለቪኦኤ የተናገሩት አቶ አማሪ አስፋ ድርጊቱ የተፈጸመው ነሐሴ 22 ቀን 2016 ዓ.ም በሰሜን ሸዋ ዞን ድራ ወረዳ ወረገርቦ ቀበሌ መሆኑን ተናግረዋል።
ከዳ ናጋዲ ማናት ይገሩ ፈራተር ገጠን ማልካሽኒ በረበሩ ሳቴን ሞዶ ባቴ ናጋዲ ቅጥቱ ፈራተር ገጠን ይቱ ወከራዳ ፈቀተኒ ባሪያ ጂሰን
ልጄ የ14 ዓመት አዳጊ ነበር። ከጨካ ከሚባል ደራ ወረዳ ውስጥ ከሚገኝ አካባቢ ወደ ቤት እየመጣ ነበር። ከዚያም የፋኖ ኃይሎች መንገድ ላይ አግኝተው ወሰዱት። በኋላም ሰለልኩላ የሚባል ከተማ ላይ መገደሉን ሰማን።
በሁለተኛ ቪዲዮ ላይ የሚታየው ተጎጂ ወንድም ሆኑን ለአሜሪካ ድምጽ የገለጸው ክፋይ አማረ ወንድሙ ከሶስት ወራት በፊት ናሴ ላይ መገደሉን ተናግረዋል። አክሎም አስከሬኑን ስላላገኘን ልንቀብረው አልቻልንም ብለዋል። ቪኦኤ ለክፋይ በመጀመሪያ ቪዲዮ ላይ የሚታየው ወጣት ፎቶ ልኮለት ነበር እና ፎቶ ላይ የሚታየው ወንድሙ አለመሆኑን አረጋግጧል። ወንድሙ በሁለተኛ ቪዲዮ ላይ የሚታየው ወጣት መሆኑንም መስክሯል። በተከታይ ቃለ ምልልስ አቶ ክፋይ ወንድሙ ተገሎበታል በተባለው በሰለልኩላ ከተማ የኖሩ በነበሩ ዘመዶቻቸው አማካይነት የወንድሙ መገደል እንዳረጋገጡም ተናግረዋል። ጎረቤቶቹ የወንድሙ መገደል እንደነገሩትም ገልጸዋል። ነገር ግን ግድያው እንዴት እንደተፈጸመና የወንድሙ የመጨረሻ ጊዜዎችን አላብራራም። ቪኦኤም በሁለተኛ ቪዲዮ ላይ የሚታየው ወጣት ታፈንታ ብቻውን ማረጋገጥ አልቻለም። ከማክሰኞ ጀምሮ የፌዴራልና የክልል መንግስታት ድርጊቱን በማውገዝ ቁጣቸውን እየገለጹ ነው። በኦሮሚያ ክልል አንዳንድ የዩኒቨርሲቲ ተማሪዎች ተፈጽመዋል የተባለው እንግዲያ በማውገዝ ሰላማዊ ሰልፍም አካሂደዋል። ሰልፉን ያደረጉትም በአብዛኛው በኦሮሚያ ክልል ሰሜን ሸዋ ዞን እየተፈጸመ ነው ያሉት እንግዲያ ለማውገዝ መሆኑንም የመቱ ዩኒቨርሲቲና የአምቦ ዩኒቨርሲቲ ተማሪዎች ለቪኦኤ ተናግረዋል። አንድ የአምቦ ዩኒቨርሲቲ ተማሪ በበኩሉ እስካሁን ቁጥራቸው በውል የማይታወቁ ተማሪዎች መቅሰላቸውንና በእለቱም የመማር ማስተማር ሂደቱ መቋረጡን ተናግረዋል። የኢትዮጵያ መንግስት ኮሙኒኬሽንስ አገልግሎት ሚኒስትር ለጊዜው ሁሉ በማህበራዊ ገጽ ላይ ድርጊቱን አውግዘው ባሰፈሩት ጽሑፍ ከሰሞኑ በኦሮሚያ ክልል ሰላሌ ደራ አካባቢ ጽንፈኛው ቡድን የፈጸመው አረመኔነት ተግባር ይህንኑ የሚያመላክት ነው፣ ይፈጸመው ከሰው ልጅ የማይጠበቅ አጸያፊ ድርጊት መወገዝ አለበት ብለዋል። አክለውም አላማቸው በዚህ አሰቃቂ ድርጊት አንዱ ብሔር በሌላኛው ላይ ተነሳስቶ እልቂትና ብጥብጥ እንዲፈጠር ማድረግ ነው፣ በዚህም እኩይ ፍላጎታቸው ማሳካት ነው። በዚህ ኢሞራላዊ ድርጊታቸው በህዝብ ዘንድ ፍርሃት በማንገስ ያሻቸውን ማድረግ ነው። ሁለቱም በዚህ ድርጊት ሙሞቻቸውን ያፋጥነዋል እንጂ የምሳካ አይደለም ብለዋል። የኦሮሚያ ክልል ኮሙኒኬሽንስ ቢሮ ኃላፊ አቶ ኃይለ ወዱኛ በቴሌቪዥን በሰጡት መግለጫ በደራ የተፈጸመው እንግዲያ አውግዘዋል። የተባለው እንግዲያ የፈጸሙትም የፋኖ ኃይሎች ናቸው ብለዋል። የኦሮሚያ ክልላዊ መንግስት በጽንፈኛ ኃይሎች የተፈጸመውን የጭካኔ ድርጊት በጽኑ በማውገዝ የዜጎችን ደህንነት ለማረጋገጥ ይሰራል ብለዋል። የክልላዊ መንግስቱ መግለጫ የቪዲዮ ምስሎቹን ለይቶ ሳይጠቅስ የፋኖና የኦሮሞ ነጻነት ሰራዊት ብሔር የለየ ጥቃትና በሀገሪቱ ህዝቦች ላይ ግፍ እየፈጸሙ ናቸው ሲልም አውግዘዋል። ይህን ጉዳይ በተመለከተ ከፋኖ ታጣቂዎችና ከኦሮሞ ነጻነት ሰራዊት አመራር አባላት ምላሽ ለማግኘት ያደረግነው ተደጋጋሚ ሙከራ አልተሳካም። የፌደራል መንግስትና የኦሮሚያ ክልል ተፈጽመዋል የተባለው እንግዲያ የሚያሳዩ ቪዲዮዎችን በይፋም አላጋሩም። በተጨማሪም ለየትኛው ቪዲዮ ቁጣቸውን እየገለጹ እንደሆነም በመግለጫቸው አልጠቀሱም። ለአሜሪካ ድምፅ ገልሞ ዳዊት ከአዲስ አበባ።
ከምሽቱ የመጀመሪያው ቅንብራችን ተመልሰናል። አሁን ደግሞ ወደ ሁለተኛው ዝግጅታችን እናልፋለን። ሁለተኛው ዝግጅታችን በአዘርባጃን ባኩ የተካሄደውን የዘንድሮን ዓለም አቀፍ የአየር ንብረት ለውጥ ጉባኤ ይመለከታል። ላለፉት ጥቂት ዓመታት የተካሄዱ ዓለም አቀፍ የአየር ንብረት ጉባኤዎች በዋናነት በገንዘብ ድጋፍ ላይ ያተኮሩ ናቸው። በተለይ በዘንድሮ 29ኛው ጉባኤ ዙሪያ እየተደረጉ ባሉ ድርድሮች አፍሪካ የአየር ንብረት ለውጥ የሚያስከትላቸውን ችግሮች ለመቋቋም 1.3 ትሪሊዮን ዶላር እንደሚያስፈልጋት ገልጻ እየተሟገተች ይገኛል። የበለጸጉ ሀገራት ይህንን ገንዘብ ለመክፈል ይስማማሉ? ታዳጊ ሀገራትስ በራሳቸው ምን ማድረግ ይጠበቅባቸዋል? ስትል ስመኝሽ የቆየ ኢትዮጵያ ወክለው በጉባኤው ላይ ተደራዳሪ ከሆኑ የአየር ንብረት ለውጥ ባለሙያ ጋር ቆይታ አድርጋለች። አስቀድመው ራሳቸውን ያስተዋውቃሉ።
እሺ፣ አመሰግናለሁ። ያሬድ አበራ እባላለሁ። በወርልድ ሪሶርስ ኢንስቲትዩት ውስጥ የክላይሜት ዲፕሎማሲ አሶሺየት ሆኜ እየሰራሁ እገኛለሁ። ከዛ በተጨማሪ ደግሞ የኮፕ 29 የተደራዳሪ ቡድን ውስጥ ከኢትዮጵያን ተደራዳሪ ቡድን ጋር አብሬ እየሰራሁ እገኛለሁ።
በጣም አመሰግናለሁ። እንግዲህ በዋናነት የበለጸጉ ሀገራት ለታዳጊ ሀገራት በሚሰጡት የገንዘብ ድጋፍ ላይ ያተኮረው ይሄ 29ኛው የአየር ንብረት ጉባኤ በነገው ዕለት ይጠናቀቃል። በተለይ የበለጸጉ ሀገራት የሚሰጡት የገንዘብ ድጋፍ መጠን ከፍ እንዲልም ከፍተኛ ድርድር ሲካሄድ ቆይቷል እና በዚህ በአዘርባጃን ሲካሄድ በቆየ ጉባኤ ላይ ምን አይነት ስምምነት ነው የሚጠበቀው?
ያው እንግዲህ ኦልሞስት ወደ ማገባደጃ ወይም 11ኛው ሰዓት ላይ ደርሰናል። በዋነኝነት የዚኛው ኮፕ መነጋገሪያ ሀሳብ የክላይሜት ፋይናንስ ጉዳይ ነው። ሶ ያደጉት ሀገራት ለታዳጊ ሀገራት የገንዘብ ድጋፍ ማድረግ አለባቸው የሚል ትልቅ እና ስምምነት ላይ ሊደረስ የሚችል ጎል እያስቀመጡ ነው። ያ ጎል ያው በተርም በዚህ በምንጠቀመው ተርም ያው ኒው ኮሌክቲቭ ኳንቲፋይንግ ጎል ይሉታል። ያ ማለት ያው አዲስ እና ኮሌክት ተደርጎ ከዚህ በፊት ካልነበረው በተጨማሪ ሁሉም የሚስማማበት ጎል ለማስቀመጥ ጥረት እየተደረገ ነው ያለው። ድርድሮቹ አብዛኞቹ ድርድሮች እዛ ላይ ፎከስ ያደረጉ ናቸው። ከዛ በተጨማሪ ደግሞ ኦፍኮርስ ተያያዥ የሆኑ ጉዳዮች አሉ። ከአየር ንብረት ማጣጣም፣ ከሚቲጌሽን የአየር ሙቀት መጠንን ወደ 1.5 ዲግሪ ሴልሺየስ ከማያያዝ ጋር ተያያዥ የሆኑ የድርድር ሀሳቦች እየሄዱ ነው። በዋነኝነት ግን የአየር ንብረት ለውጥ የፋይናንስ ጉዳይ ትኩረት ተሰጥቶ እየተነጋገርንበት ነው።
እንግዲህ ከዚህ ከገንዘቡ ጋር በተያያዘ የበለጸጉ ሀገራት ስብስብ የሆነው የቡድን 20 ስብሰባ በብራዚል ላይ ተካሂዷል እና እዛ ላይ የተወሰነ ውጤት ይንጸባረቃል የሚል ግምት ነበር። ለዚህ ጉባኤ ግብአት የሚሆን ውሳኔ አድርገዋል?
ምናልባት ባለፈው ሳምንት ከነበረው ለውጥ የተሻለ ለውጥ ያለው በዚህኛው ሳምንት በተለይ ደግሞ የቡድን 20 አባል ሀገራት ያ ማለት ደግሞ 85% የሚሆነውን የዓለም ኢኮኖሚ የያዙ ሀገራት ናቸው እና እነሱ ባደረጉት ስብሰባ ላይ ትልቅ ክላይሜት ላይ ትኩረት ተሰጥቶ ያስቀመጡት አቅጣጫዎች አሉ። የአቅጣጫ የፓሪስ አግሪመንት ላይ ትኩረት ሰጥተው ስለመስራት እና የፓሪስ ስምምነትን ከማጽናት አንጻር ትልቅ ትኩረት ሰጥተው ኢንዶርስ አድርገዋል። ከዛ በተጨማሪ ደግሞ ተጨማሪ ፋይናንስ እንደሚያስፈልግ እነሱም ኢንዶርስ አድርገዋል። በተለይ ይሄ ደግሞ ተጨማሪ ፋይናንስ እንደማስፈለጉን ትኩረት ሰጥተው የተናገሩበት ዋነኛው ምክንያት ያው እዚህ ኮፕ 29 ላይ እየተደረገ ባለው ስብሰባ ላይ ለዛ ግብዓት እንዲሆን ነው ማለት ነው። ሶ ያ ትልቅ ተስፋ ሰጥቷል። ትንሽ በዚህኛው ሳምንት ደግሞ በተለይ ከባለፈው ሳምንት በተጨማሪ በሚኒስትሪያል ሌቭል ስለሆነ ያሉ የኔጎሽሽን ሂደቶች ለሚኒስትሮቹ ትንሽ ትልቅ ግብዓት ሰጥቷል። በተለይ ባለፈው ሳምንት ብዙ ድርድሮቹ እየተንቀሳቀሱ አልነበረም ወይም ደግሞ ስምምነት ላይ የመደረስ ነገር አልነበረም። ጀስት ይህን ኢንተርቪው ከማድረጌ በፊት ያው በድርድር ሂደት ውስጥ የሚወጡ ኦፕሽኖች ወይም ደግሞ የስምምነት ቴክስቶች አሉ፣ አማራጮች አሉ። ሶ አትሊስት ሁለት አማራጮች ቀርበው በዛ ላይ ውይይት እየተደረገ ነበረ ማለት ነው። ሶ እነዛን አማራጮች ስንመለከታቸው ኦፍኮርስ ከባለፈው ሳምንት አገራቶችን ያቀራርባል ማለት አንችልም። አሁን ባለው ደረጃ ግን ምንድነው አትሊስት አማራጮቹ መቅረባቸው የትኛው ላይ ሊደርሱ ይችላል የሚለውን ግምት ለመስጠት ትንሽ የመነሻ ሀሳብ ነገር ሆኖናል። ግን ከዚህ በኋላ አይ ቲንክ የተለያዩ የአማራጭ ሀሳቦች ይቀርባሉ። ያው አብዛኛው ጊዜ የዚህ የድርድር ባህሪ ደግሞ አብዛኛው ነገሮች መጨረሻ ላይ ነው ሰጥቶ መቀበሉ የሚኖረው ማለት ነው።
እንግዲህ ኢትዮጵያን ጨምሮ አፍሪካን እንደ አህጉር አጠቃሎ ብዙዎቹ ታዳጊ ሀገራት እየጠየቁ ያሉት 1.3 ትሪሊየን የሚደርስ የገንዘብ ድጋፍ ነው እና ጉባኤው ሲጠናቀቅ ስምምነት ላይ መድረስ ከተቻለ ገንዘቡ እንዴት እና መቼ ነው ለታዳጊ ሀገራት የሚደርሰው? ይህንን ድጋፍ ለማግኘትስ ከታዳጊ ሀገራት ምን ይጠበቃል?
በዋነኝነት እንግዲህ የአፍሪካ አገራቶች ናቸው በዋነኝነት 1.3 ትሪሊየን ብር ያስፈልጋል። በተለይ ደግሞ እስከ 2030 ባለው ጊዜ ውስጥ በየዓመቱ 1.3 ትሪሊየን ያስፈልጋል። ያንን ገንዘብ ደግሞ ያው ይሄ ስምምነት ላይ ይደረሳል ማለት አይደለም፣ ግን የአፍሪካ ጠይቃለች። ሌሎች ያደጉት ሀገራት ይህን ያህል ነው የሚለውን ቁጥር እስካሁን አልተናገሩም። ሆኖም ግን ስምምነት ላይ ከተደረሰ ያው አብዛኛው ነገር ምንድን ነው የሚሆነው? የተለያዩ የፋይናንስ ማዕቀፎች አሉ፣ ላይክ እንደ ግሪን ክላይሜት ፈንድ የምንላቸው በነዛ ውስጥ አልፎ ፋይናንሱ ያው ለታዳጊ ሀገራት ይሄዳል ማለት ነው። በተለይ ደግሞ ያው ታዳጊ ሀገራቶች ምን ማድረግ አለባቸው ላልሽኝ ጥያቄ ደግሞ ያው ራሳቸው ማዘጋጀት አለባቸው። በተለይ ደግሞ ድጋፍ ሊያገኙ የሚችሉ ሀሳቦችን ወይም ደግሞ ፕሮጀክቶችን በመቅረጽ እነዚህ ነገሮችን ራሳቸው ማዘጋጀት መቻል አለባቸው። ሶ ይሄኛው ስምምነት ለየት የሚያደርገው ምንድን ነው? በፊት ከነበረው 100 ቢሊየን ብለን ከተስማማንበት ለየት የሚያደርገው ትንሽ ኢንዲቴል የሚቀመጡ ሀሳቦች አሉ። ሶ ይህን ያህል ፐርሰንት ለአዳፕቴሽን ይሄዳል፣ ይህን ያህል ፐርሰንት ለሚቲጌሽን፣ ለሎሴን ዳሜጅ የሚሉ ዘርዘር ያሉ ጉዳዮች ይቀመጥበታል በዚህኛው ጎል ላይ። ሶ በዛ መሰረት አገራቶች ራሳቸውን ማዘጋጀት እና ያንን ፋይናንስ እንዴት አክሰስ ማድረግ እንደሚችሉ ትልቅ ስራ መስራት አለባቸው፣ በተለይ ታዳጊ ሀገራት ማለት ነው።
ሌላው በዚህ ጉባኤ ላይ ደግሞ ትልቅ ጉዳይ የሆነው የዓለም ሙቀት ጉዳይ ነው። በተለይ ከፓሪሱ ስምምነት የዓለም ሙቀት ከ1.5 ዲግሪ ሴንቲግሬድ እንዳይበልጥ ለማድረግ ከተወሰነው ስምምነት ወዲህ እዛ ግብ የሚያደርሱ እንቅስቃሴዎች እምብዛም አይታዩም እና ያንን ግብ ማሳካት ላይቻልም ይችላል የሚሉ አስተያየቶች እየወጡ ነው። በዚህ ዙሪያ የተደረጉ ድርድሮች ምን ውጤት እያሳዩ ነው?
ይሄኛውም አንደኛው በጣም ትኩረት ተሰጥቶ ውይይት እየተደረገበት ያለ ሀሳብ ነው። በተለይ የዓለም የሙቀት መጠንን ወደ 1.5 ዲግሪ ሴልሺየስ ማውረድ አለብን የሚለው በተለይ ባለፈው ዓመት ላይ ዱባይ ላይ በተካሄደው ስብሰባ ላይ ሀገራቶች ያለፉትን 5 ዓመታት አሰስ አድርገው ያሳየው ውጤት ምንድን ነው? ወደዛ መንገዱ ላይ ነን፣ ግን የሄድንበት ያለው ፍጥነት በጣም በጣም ቀስ ያለና ወደዛ ሊያደርሰን ይችላል የሚባል አይደለም። ስለዚህ ሁሉም ሀገራቶች ኮሚትመንታቸው መጨመር አለባቸው የሚል ያው ግሎባል ስቶክቴክ በሚለው አጀንዳ አይተም ላይ ሀገራቶች የተስማሙበት ነገር አለ። ስቲል ግን ወደዛ ሊያደርሰን የሚችልበት ሌቭል በጣም አነስተኛ ነው። ሶ ኦፍኮርስ እንደ ታዳጊ ሀገራት ያላቸው የካርበን ኮንትሪቢሽን ወይም ደግሞ ለዓለም የሙቀት መጨመር አነስተኛ ቢሆንም ሌሎች ሀገራቶችን ግን ያው ይሄ መልቲላተራል ፕሮሰስ እንደመሆኑ መጠን ላይ ጫና ማሳደር አለባቸው። በተለይ በጣም የብዙ ካርበን ከፍተኛ የካርበን ልቀት የሚለቁ ሀገራቶች እንደነ ቻይና፣ አሜሪካ፣ ህንድ ያሉ ሀገራቶች በጣም ትልቅ ጫና ማስቀመጥ አለባቸው የሚል ሀሳብ አለ ማለት ነው።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችን ነው። ቀደም ሲል በአዘርባጃን ባኩ የተካሄደውን የዓለም የአየር ንብረት ለውጥ ጉባኤ የተመለከተውን ቅንብራችን ነው ተከታትለን የተመለስ ነው። በዝግጅታችን ላይ የሚኖራችሁን አስተያየት በዋትሳፕ በስልክ መስመራችን 1-202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ ብታስቀምጡ ይደርሰናል። ሆርን አት ቪኦኤኒውስ ዶት ኮም የሚል አድራሻችን ነው። አብራችሁን ስላላችሁ እናመሰግናለን። የቅዳሜ ምሽት ህዳር 14 2017 ዓ.ም ዝግጅታችን እንደቀጠለ ነው። አሁን የምናልፈው ደግሞ የከፍተኛ ትምህርት ተቋማት መምህራን የኑሮ ሁኔታ ወደ ተመለከተው ዝግጅት ነው። በኢትዮጵያ የመንግስት ከፍተኛ ትምህርት ተቋማት የሚያስተምሩ መምህራን ክፍያቸው ካለው የኑሮ ሁኔታ ወይም ውድነት ጋር የሚጣጣም ባለመሆኑ መቸገራቸውን ለአሜሪካ ድምፅ ተናግረዋል። ኑሮ የከበዳቸው መምህራን ሙያውን እየተዉ በሌሎች የሥራ መስኮች ላይ መሰማራት መጀመራቸውንና ተመራቂ ተማሪዎችም ሙያውን ለመቀላቀል ፍላጎት እያጡ መምጣታቸውን ይናገራሉ። የኢትዮጵያ መምህራን ማህበር በበኩሉ ጥያቄያቸው ምላሽ እንዲያገኝ ሲሰራ መቆየቱን ገልጾ አሁንም መንግስትን በመወትወት ላይ መሆኑን አስታውቋል። በዚህ ጉዳይ ላይ ከትምህርት ሚኒስቴር ምላሽ ለማግኘት ያደረግነው ጥረት አልተሳካም። ሙሉ ዘገባው እንደሚከተለው ይቀርባል።
በኢትዮጵያ ረጅም ዓመታትን ባስቆጠረው የትምህርት ዘርፍ ለመምህርነት ሙያ የሚሰጠው ከበሬታ ከፍተኛ ሆኖ ቆይቷል። በተለይም በከፍተኛ የትምህርት ተቋማት ወይም ዩኒቨርሲቲዎች ማስተማርና ተመራማሪነት ሁሉም ሊደርስበት የሚመኘው ህልም ነበር የሚለው የወሎ ዩኒቨርሲቲ መምህሩ አቶ ሙልጌታ ጓንጉል ከአስር ዓመት በፊት ይህን እድል ሲያገኝ የተሰማው እንዲያስታውሳል።
አዎ፣ ያኔ ከልጅነትም ስለነበር ዩኒቨርሲቲ በፊት ተማሪ እያለ ዩኒቨርሲቲ ፕሮፌሰሮችን ስታይ እነሱም ሞዴል አድርገህ ስትነሳ እና በወቅቱ የነበረው ለመምህራን ይሰጥ የነበረው በአንጻራዊነት እውነት ለመናገር በጣም ወደ ስርዓቱ ስገባ ደስተኛ ነበሩ። ሌላ ሴክተር ውስጥ መግባት የተቻለ ወደ መምህርነት መርጠን ነው። የሃየር ኤዲኬሽን መምህር መሆን በራሱ የሚሰጠው ፕሪስቴጅ ነበር።
መምህርነትና ተመራማሪነት ሀገር በሁሉም መስክ ለምታስመዘግባቸው እድገቶችና ለሚወጠኑ የመፍትሄ ሀሳቦች ጉልህ ሚና እንዳለው የሚናገሩት ዶክተር ጉባኤ አሳየ ደግሞ በባህር ዳር ዩኒቨርሲቲ የሰላምና ልማት መምህር ናቸው። በዩኒቨርሲቲ መምህርነት ባሳለፉባቸው 18 ዓመታት ውስጥ ግን ሙያውን በተመለከተ ብዙ ነገሮች ተቀይረዋል ይላሉ።
አዲስ አበባ ዩኒቨርሲቲ ተመርቄ ለመጀመሪያ ጊዜ አርባ ምንጭ ዩኒቨርሲቲ ነው በታሪክ ትምህርት ክፍል የተቀጠርኩት እና ሌላም ስራ አግኝቼ ነበር። ከዛ ሁሉ አስበልጬ ነው መምህርነትን የዩኒቨርሲቲ መምህርነትን የገባሁት። ምክንያቱም በዛን ሰዓት ያው የሚከፈለውን ብዙ ባይሆንም የሚከፈልን ነገር በሀገሪቱ ላይ ያኖር ነበረ። አስታውሳለሁ 990 ነው የተቀጠርኩት እና በዛን ሰዓት የገንዘቡ የመግዛት አቅሙ ትልቅ ስለነበረ ሪሰርችም ስለምንሰራ ትርፍም ሰዓት ስለምናገኝ ዩኒቨርሲቲ ውስጥ ማስተማር ከብሩም የበለጠ የማህበረሰቡ ጋር ያለው ግንዛቤ ለእኛ የሚሰጠን ክብር ትልቅ ስለነበረ በጣም ደስተኛ ሆኜ ነበር የምሰራው። እስከ 2005 ምናምን አካባቢ ትልቅ ነገሮችን እንሰራ ነበረ። ስናስተምርም በጣም ደስተኛ ሆነን ነበር የምናስተምር። ተማሪዎችንም እኛ ሞዴል ሆነን እንትን ስለምንል የእኛ ተማሪዎችንም እኛን የሚሰጡን ክብር፣ የትምህርት ስንሰጣቸው አቀባበላቸው ለእኛ የሚሰጡን ክብር ትልቅ ነበር እና እኛን እንደ ሞዴል ነበር የሚወስዱን። አሁን ግን ያው ሁኔታዎች እየተቀያየሩ ሲሄዱ መምህራኖች መኖር እያቃተን ሲሄድ የሚሰጠን ገቢም በጣም እየሆነ ሲሄድ የትምህርት እንትኑም እየወደቀ ሄደ። ይገናኛል ያው ሳይኮሎጂካል የእኛ ግንዛቤ መምህራንን ማክበር ከኑሯቸው ጋር ከሚሰሩ ስራ ጋር ሰው ክብር የሚሰጠው ከዛ ጋር ተገናኝቶ ነው እና አሁን እሱ እየላላ ሄደ እና ሀገሪቱ ላይ አሁን የትምህርት ሁኔታ በጣም አጠያቂ ውስጥ እየገባ ሄደ ማለት ነው። ገና እያየሁት የመጣሁበት ሁኔታ
በየጊዜው እየጨመረ በመጣው የኑሮ ውድነት እየተፈተኑ ካሉ ባለቋሚ ወይም መደበኛ ወራዊ ደሞዝ ሙያዎች መካከል አንዱ መምህርነት ነው። ይህም ከአንደኛ ደረጃ ጀምሮ እስከ ዩኒቨርሲቲ በሚደርሰው የመማር ማስተማር ሂደት የሚያገለግሉ መምህራን ጥያቄ ሆኖ ዘልቋል። የወሎ ዩኒቨርሲቲ መምህሩ ሙልጌታም የሚከፈለው ደሞዝ አሁን ካለው የኑሮ ሁኔታ ጋር የሚጣጣም አለመሆኑና የትምህርት ስርዓቱ ላይ ያሉ ችግሮች በሚወደው ሙያ ለመቆየት ፈተና እንደሆነበት ይናገራል።
የስርዓቱ ሂደት ራሱ የተማሪውን ጥራት፣ የመምህራኑ የማስተማር ተንደንሲ፣ የኑሮ ሁኔታው፣ የማህበረሰቡ አመለካከት ለመምህርነት ሙያና ለከፍተኛ ትምህርት ተቋማት እነዚህ እንደገና ደግሞ አንተ ሪሊ ይሆንክ ያለው በፊት አስፓየር ታደርገው የነበረው ነገርና አሁን በተጨባጭ ሲስተም ውስጥ ገብተህ ያገኘው ያለው ነገር ከፍተኛ የሆነ ጋፕ መሆኑን ስታይ ያኔ የሚፈጥረው ስሜት በቃ የነበረውን ስሜት ያሽቆለቆለ መጣ። በከፍተኛ ትምህርት ስርዓት ላይ አሁን 10 ዓመት አስተምር 20 ዓመት አስተምር መጀመሪያ የተቀጠርክበት እንደ ሞዲ ነው የምትሄደው ትምህርት ማሻሻል ካላደረክ ማለት ነው። ለምሳሌ አንድ በፒኤችዲ የተመረቀ ተማሪ 3ኛ ዲግሪ ያለው ማለት ነው የሚከፈለው የገንዘብ መጠን የተጣራ ደሞዝ 13,500 ብር አካባቢ። በአንጻሩ በትንሹ ነው የኮንዶሚኒየም ቤት እንኳን ከራይ ያለው ብሎ ያሰበ አንድ መምህር 10,000 ብር ነው ደሴ ውስጥ ባለ 2 መኝታ ውስጥ የሚከፈለው። ስለዚህ የኑሮ ጫናው ነው። ስለዚህ የኑሮ ሁኔታው አሁን ከብዷል ማለት አይደለም። አሁን ለመግለጽ በጣም ይሄ ነው የምትለው አይደለም። አሁን ግን በቃ መሰረታዊ የሆነውን ፍላጎትን ማሟላት አይታሰብም። ጫማ መግዛት ለራስ አይደለም፣ ለልጆች ዩኒፎርም፣ ለልጆች ደብተር፣ ለልጆች ቦርሳ በአመት አንድ ጊዜ መቀየር አይችልም። እና አሁን ምናልባትም እንደውም ልጆችህ እኔ ልጄ የኔ አባት በፊት እንግዲህ ምናቅ ነበር የኔ አባት ዩኒቨርሲቲ ያስተምራል ለዚህ ዶክተር ነው ምናምን እንደ እንትን ነበር እንደ ፕሬስቲጅ ነበር እንደ ክብር ነበር የሚጠቀሰው። አሁን ግን የከፍተኛ ትምህርት ውስጥ መኖር ሌላው አማራጭ ስለሌለ እንጂ በጊዜው በነበረው ባለው ነባራዊ ሁኔታ ስላልተቻለ እንጂ እዛ መውጣት የማይፈልግ ባለሙያ አለ ብዬ አላስብም።
ምንም እንኳን የደሞዝና ጥቅማ ጥቅም ጥያቄዎች በሀገሪቱ በሚገኙ መምህራን ዘንድ እኩል የሚነሳ ቢሆንም በሐምሌ 2011 ዓ.ም በተተገበረው የሥራ ምዘናና የደረጃ ማስተካከያ ላይ አልተካተትንም ያሉት የዩኒቨርሲቲ መምህራን ጥያቄያቸውን ለመንግሥት በተደጋጋሚ ሲያቀርቡ ቆይተዋል። በከፍተኛ የትምህርት ተቋማት መምህራን የሚነሳውን ጥያቄ ከ2006 ጀምሮ በጥናት ለይቶ ለመንግሥት ማቅረቡን የሚገልጸው የኢትዮጵያ መምህራን ማኅበር በበኩሉ ጥያቄው ምላሽ እንዲያገኝ ከመንግሥት ጋር ሲሠራ መቆየቱን አስታውቋል። ዶክተር ዮሐንስ በንቲ የማህበሩ ፕሬዚዳንት ናቸው።
ዩኒቨርሲቲ መምህራንም በየዩኒቨርሲቲው ያሉን ማህበር መሪዎች በጋራ አዘጋጅተው ያመጡት ጥያቄ ነበር። እሱን ጥያቄ ይዘን ለመንግስት አቅርበን ነበር። በርካታ ጥያቄዎች ናቸው የቀረቡት። ለምሳሌ መኖሪያ ቤት ጋር ተያይዘው የአጠቃላይ ትምህርት መምህራን እና የቴክኒክና ሙያ መምህራን የመኖሪያ ቤት መስሪያ ቦታ ፓኬጅ ተጠቃሚ ናቸው። እሱም በ2008 ነበር የጸደቀው እና በብድራት ደረጃ ለጊዜው ዩኒቨርሲቲ መምህራንን አላካተተም። ያኔ ምክንያቱም ዩኒቨርሲቲ መምህራን የቤት አበል አላቸው። እንደገና ደግሞ ዩኒቨርሲቲዎች ገንብተው ሊያከራዩቸው ወይም ሊሰጧቸው ይችላሉ የሚል ነበረ። በሂደት ግን እነሱንም ለማካተት ነበረ ታስቦ የነበረው። ያው በተለያየ ምክንያት እሱ አልተሳካም። እሱም ጥያቄ ነበራቸው። ሌሎችም ጥያቄዎች አሉ። እንግዲህ ከክፍያ ጋር የማስተር ቴሲስ፣ ፒኤችዲ ቴሲስ፣ ፓርታይም ስራ ሲሰሩ እንደዚህ ክፍያዎች ጋር የተያያዙ ጥያቄዎች የነበሯቸው እነዚህን ያካተቱ 2013 ላይ ተንሶ የመጣ ጥያቄ ነበር። እሱን ለመንግስት አቅርበን አንዳንዶቹ ለምሳሌ ማማከር ጋር ከትርፍ ሰዓት ክፍያ ጋር እነዚህ የመሳሰሉ ምላሽ አግኝተዋል። የመኖሪያ ቤት ምላሽ እንሰጣለን ብሎ መንግስት ያው እሱ በቶሎ ተፈጻሚ አልሆነም።
ጥያቄው አሁንም ምላሽ ባለማግኘቱ የኑሮ ሁኔታው የከበዳቸው መምህራን ሙያውን እየተው በሌሎች የስራ መስኮች ላይ መሰማራት ጀምሯል የሚሉት ያነጋገርናቸው የዩኒቨርሲቲ መምህራን አዳዲስ ተመራቂዎችም ሙያውን ለመቀላቀል ፍላጎት እያጡ መምጣታቸውን ይናገራሉ። ይህ ሁኔታ ማህበራዊ የሞራል መቃወስ እንዲከሰት ያደርጋል የሚሉት ዶክተር ጉባኤ በበኩላቸው ችግሩ የፖለቲካ ስርዓቱ ለረጅም ጊዜ የተማረውን ኃይል እየገፋ በመምጣቱ የተፈጠረ ነው ይላሉ።
መማር ማለት ሁሉን አቀፍ የያዘ ነው። ኢኮኖሚን፣ ፖለቲካውን፣ የሁሉንም እድገት ምንጭ ነው ተብሎ ስለሚታሰብ አሁን የሞራልን ጥያቄ እየሆነ መጥቷል። አሁን መማር ማስተማሩ ክላስ ገብተን ስናስተምር እኛ እና ተማሪዎች ባለው ግንኙነት ራሱ ተማሪዎችን የሚጠይቁት ምንድን ነው? በቃ መማር ምንም እንዳልሆነ ይጠይቃሉ ክላስ ውስጥ። መማር ምንም ትርጉም እንደሌለው ለምን ታስቸግሩን አላችሁ ነው የሚሉ እኛ ስንይዛቸው ጥራት ለማስጠበቅ ስንሄድ እና እኛን ለማናደርገው ነገር ለምንድን ነው የሚታካብዱ ግን አይነት ነገር ነው የሚሉት። ይህ የሚያሳየው የሞራል ውድቀት ድሽቀታችን ነው የሚያሳየው እና የእኛን ዛኛውን የተያዘው ከሚኛ ከምናገኘው ገቢ ጋር ነው። እና ይሄ ጥያቄው በጣም ሰፊ ጥያቄ ነው። በማህበረሰቡ ጋር የሚያስጠይቅ ቤተሰብ ራሱ ይጠይቃል፣ ማህበረሰቡ ይጠይቃል። መምህር ነኝ ማለት አሁን እኛ መምህር ነኝ ብሎ መናገር ራሱ እስከምናፈር ድረስ ነው እንትን። እና ይሄ ደግሞ ኤቭሪቲንግ ከእንትን ጋር ይገናኛል። ይሄ የሞራል ጥያቄ አብሮ የሚሆን ነው። አንድ ሰው አስፓየር የሚያደርገው የሚመኘውን ነገር ነው መሆን የሚፈልገው። እና የሚመኘውን ነገር ለመሆን ደግሞ ከላይ ያሉት ሰዎች ዩኒቨርሲቲ ውስጥ የሚያስተምሩ መምህራን እነሱ ሞዴል መሆን አለባቸው፣ ተምሳሌት መሆን አለባቸው። እነሱ ጥሩ ደረጃ መኖር ሲችሉ ሌላውም ደግሞ ያንን ለመድረስ እንትን እያለ ስለሚሄድ ቀጣይ ጀኔሬሽን እየተሻለ ነው የሚሄደው። ለስራ በስራ የሚያምን ትውልድ ይፈጠራል ማለት ነው። አሁን በስራ የማያምን ትውልድ ተፈጥሯል። በአቋራጭ የሆነ ነገር ማድረግ የሚችል ገንዘብ ማግኘት የሚችል ገንዘብ የሚገኝበት ሌላ ቦታ ነው፣ ስራ የሚሰራው ሌላ ቦታ ነው። ሁለቱ ነገሮች አልጠጣም ብለዋል። እና ይሄኛው ደግሞ ቀስ ብሎ አንዴ የመጣ ሳይሆን የፖለቲካው ሲስተምም ቀስ ብሎ የተማረውን ኃይል እየገፋ በመሄዱ በተማረው ባህልና በዚህ በፖለቲከኛው መካከል ጥሩ ያልሆነ የግንኙነት እንትኖች አሉ። ያንን መንግስት መስበር አልቻለም።
በአዲስ አበባ ዩኒቨርሲቲ ከ25 ዓመታት በላይ አስተምረው አሁን በጡረታ ላይ የሚገኙት የስነ ህይወት መምህር፣ ተመራማሪ እንዲሁም የአካባቢ ሳይንስ ጥናት ባለሙያው ፕሮፌሰር ኤምሬትስ ሽብሩ ተርላ የአካባቢ ተጽዕኖን ጥናትን ጨምሮ በርካታ ለምርምርና ለመማር የሚያገለግሉ ጽሑፎችን አበርክተዋል። ፕሮፌሰር ሽብሩ በጉዳዩ ላይ በሰጡን አስተያየት ይህ ሁኔታ ከአጠቃላይ ሀገራዊ ችግር የሚነሳ ነው ይላሉ።
ለምሳሌ የራሴን ቦስ በማገኘው ደሞዝ ቤሰርኬ ልጆች የግል ትምህርት ቤት አስተምሬ መኪና ገዝቼ ብዙ ናቶች የማስተናግድበት ገቢ ነበረ፣ በቂ ነበር። እንግዲህ ያ ሁኔታ አሁን የለም። ለትምህርት የሚሰጠውም እንደ አስተሳሰባችን የሚያይታን ጊዜም ስናስተምር የምናገለግል የኢትዮጵያን ህዝብ ሀገር እንጠቅማለን ተብሎ ታስቦ ነው። ከውጭ ሀገር አልቆይም ብለን ሁላችን ወደ ሀገር ሲተመለስ አሁን ያ የነበረው መዋቅር መድረክ የለም። አንደኛ አጠቃላይ ስለ ሀገር ለሀገር የሚያስበውም የተማረም ወገንም ወደ አልተማረ ስንቱ ነው፣ ለእውቀት የሚሰጠው ክብር የቱን ያህል ነው፣ የሚገኘው ገቢ እንኳን አንድ ቤተሰብ ሊያስተዳድር በእኛ ሁኔታ እንደው እንዲሁ መደበኛ አይነት አገልግሎት ስለሚያውል እንኳን የመኪና ቤንዚን መግዣ ሊሆን የሚበቃ አይደለም። እና ያን ጊዜ የነበረው መስተጋብር አሁን የለም። ያን አይነት የሚያስቡ ሰዎችም በብዛት ያሉ አይመስለኝም። አሁን እውቀት በብዛት ከስልጣን ነው የሚመነጨው፣ መዋቅም የስልጣን መድረክ እንጂ የትምህርት ገበታ እየመሰለ አልሄደም። እንግዲህ እነዚህ ሁሉ ተደማምረው እኛ የነበርንበት ጊዜና አሁን ያለው በጣም የተለያየ ነው። እንዴት ሊታከም እንደሚችልም እርግጠኛ አይደለሁም፣ ለመገመትም ያዳግታል።
የከፍተኛ ትምህርት ተቋማት መምህራን የሚያነሷቸውን ጥያቄዎች በተመለከተ የትምህርት ሚኒስቴር ከፍተኛ ኃላፊዎች ምላሽ እንዲሰጡን ለማድረግ ተደጋጋሚ ሙከራ ብናደርግም ለዛሬ አልተሳካልንም። በቀጣይ በዚህ ጉዳይ ምላሽ የሚሰጡን ከሆነም አካተን ወደ እናንተ የምንመለስ ይሆናል። ይሁንና ጠቅላይ ሚኒስትር አብይ አህመድ ለሕዝብ ተወካዮች ምክር ቤት ሰኔ 27 2016 ዓ.ም በሰጡት ማብራሪያ ወቅት በቂ ደሞዝ ሳይከፈላቸው ሀገራቸውን እያገለገሉ ናቸው በሚል ከጠቀሷቸው ሙያዎች መካከል አንዱ መምህርነት ነው። የኢትዮጵያ መምህራን ማህበር አባላት ነሐሴ 30 ቀን 2015 ዓ.ም ከጠቅላይ ሚኒስትር አብይ አህመድ ጋር በጽህፈት ቤታቸው ውይይት አድርገው እንደነበር የሚገልጹት የማህበሩ ፕሬዚዳንት ዶክተር ዮሐንስ በንቲ አሁንም ጥያቄዎችን ለመንግስት በማቅረብ ውትወታቸውን መቀጠላቸው ይናገራሉ።
አጠቃላይ ችግር እንዳለ ይታወቃል። እኛም ይህንኑ በየጊዜው መድረክ ስናገኝ ለመንግስት ስናቀርብ ነው የነበረው። አሁንም አጠናክረን እያቀረብን ነው። እንግዲህ ፍልሰትም አለው። ድሮ ከሁለተኛ ደረጃ ነበር በአብዛኛው የሚስተዋለው። አሁን ዩኒቨርሲቲ አካባቢም የተሻለ ክፍያ ፍለጋ እየለቀቁ እንደሆነ መረጃዎች አሉ። እንግዲህ ችግሩ ሰፊ ነው። የዩኒቨርሲቲ መምህራን የሚያነሷቸውን ጥያቄዎች ትምህርት ሚኒስቴር በደንብ ነው የሚያውቀው።
በጉዳዩ ላይ የአሜሪካ ድምፅ ያነጋገራቸው የዩኒቨርሲቲ መምህራን መንግስት ለትምህርት ስርዓቱ ትኩረት ሰጥቶ ችግሩን ለመፍታት ቢሰራ ጥያቄያቸውም አብሮ ይመለሳል ብለው እንደሚያምኑ ይናገራሉ። የባህር ዳር ዩኒቨርሲቲ መምህሩ ዶክተር ጉባኤ አሳዬ ችግሮችን በጥናት ለይቶ ዘላቂ መፍትሄ መስጠት ሙያውን ለመታደግ ያስችላል ይላሉ።
የኢኮኖሚው እንትን የመጀመሪያ ነው። ምክንያቱም አንድ ሰው ሳይበላ ሊመራመር ሳይበላ ሊያስተምር አይችልም። ይሄ መንግስትም ያውቀዋል፣ ማንም አካል ይህን ያውቀዋል። የእሱ እንዴት ይመለስ የሚለው ነው ትልቁ ችግር። የኢኮኖሚ ጥያቄው መመለስ እንዳለበት መንግስትም የሚያጠው አይመስለኝም። ግን ያቀን ጉዳይ የምናምን ሲሆን ከዛ ጋር ታይዞ እንዴት ይመለስ የሚለው ነው። ከዛ የዘለለ ግን ከዛ አልፎ ግን ብዙ ጥናቶች መጠናት አለባቸው። ዩኒቨርሲቲ ውስጥ የሚያስተምሩ መምህራኖችን የእኛ ብቃትን መታየት አለብን። ግን ቀጥታ የሚታየው ግን ግልጽ የሆነው የሚታየው እኔ እንድመራመር እኔ እንድሰራ የመጀመሪያው ዳቦ መብላት አለብኝ። ይሄ ማንም ሰው በቃ ማንም ሰው ሳይንትን ሳይለው የሚፈታ ነው። ከኤሌመንታሪ ጀምሮ ከሃይስኩል ጀምሮ እስካሁን ድረስ ያለ ነው ያለው የትምህርት ጥራት ችግር፣ ኢኮኖሚውም እንዳለ ሆኖ እንደ በትምህርት ፖሊሲዎች ችግር የመጣለ። እኔ ዩኒቨርሲቲ ውስጥ ከገባሁ በ18 ዓመት ውስጥ ሜቢ 10 ጊዜ ወይም 9 ጊዜ ካሪኩለም ተቀይሮ ሊሆን ይችላል። ዝም ብሎ ፈንድ ተገኘ ማለት አንድ ሀገር የሆነ ብር ካመጣ ለዛ ነው የሚቀየረው፣ ተጠምቶ ምን ተብሎ አይደለም። እሱ ረጅም ጊዜ የሚወስድ ነው ጥናት የሚፈልግ ያልኩ እሱን ከእሱ ጋር ተገናኝቶ ነው። ሌሎችም በጥናት ላይ የተመሰረቱ ነገሮች ይመጣሉ። ይህን ችግር ግን ለመቅረፍ ቁርጠኝነት ያለው መንግስት ያስፈልገዋል። ይህን ደግሞ መስራት ይቻላል። መስራት የማይቻል ነገር የለም። ዋናው ግን ትኩረት ሰጥቶ መስራት ነው።
በዩኒቨርሲቲ አካባቢ የሚነሳው ችግር ከሀገሪቱ አጠቃላይ ችግር የሚመነጭ ነው የሚሉት ፕሮፌሰር ሽብሩ ተድላ በበኩላቸው ለመፍትሄውም በሀገራዊ ምክክር ኮሚሽኑ ተስፋ አድርገዋል።
እንግዲህ አሁን የምናነሳው ችግር የችግሮች አንዱ ክፍል ብቻ ነው እና በአጠቃላይ ችግሮቹን የሚያስተናግድ ከፍ ያለ መዋቅር ተዘጋጅቶ በዛ ደረጃ ላይ መተማመን እና መተሳሰብ እና መደማመጥ ከተጀመረ በኋላ አጠቃላይ ያሉ ችግሮች እየተቀረፉ በየመስመሩ የትምህርቱን በትምህርት የእውነት አስተዳደሩም በሀቀኛነቱም አገር ወዳድነቱም በተለያዩ ፈርጆች እየተስተናገዱ ሊሄዱ ይችላሉ የሚል ግምት አለ እና እንደው ምን አለ የተጀመረ ብለህ ብትጠይቀኝ አሁን ፕሮፌሰር መስራሪያ የሚመራው የውይይት መድረክ ያ እንደ ትልቅ ከለላ ሆኖ እና ተግባራዊ መሆን ከቻለ እና ስምምነት ላይ ከተደረሰበት ከእሱ ስር የተፈለቀቁ እየተመነዘሩ የተለያዩ ችግሮቹን ለማስተናገድ ይቻል ሆኖ የሚል እንግዲህ ግምት ነው ያለኝ። እንደ ሀገር ማሰቡም እንደ ህዝብ ማሰቡም ተበድያለሁ የሚለውም በደሉ ምን እንደሆነ ማወቁም ያ ከሆነና አንድ አይነት አስተሳሰብ የምናስብ ከሆነ በተለያየ ደረጃ ያሉትን ችግሮች በየዘርፉ እየቀረፉ ማስተናገድ ይቻል ሆኖ የሚል እምነት ነው እንግዲህ ያለኝ።
በኢትዮጵያ በአሁኑ ወቅት 46 የመንግስት ዩኒቨርሲቲዎች የሚገኙ ሲሆን ከእነዚህም መካከል 8ቱ የምርምር ዩኒቨርሲቲ ተብለው የተለዩ ናቸው። በእነዚህ ዩኒቨርሲቲዎችም በማስተማርና በምርምር ዘርፍ የተሰማሩ ከ49,000 በላይ መምህራን እንዳሉ የትምህርት ሚኒስቴር መረጃ ያሳያል። በ2015 የነበረው አጠቃላይ ተማሪዎች ቁጥርም ከ460,000 በላይ ሲሆን ይህም በትግራይ ክልል የሚገኙ ዩኒቨርሲቲዎችን እንደማያካትት መረጃ አመላክቷል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። አድማጮቻችን የተከታተላችሁ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችን ነው። በኢትዮጵያ የመምህራን ህይወት ከተመለከተው ቅንብር ተመልሰናል። የመጨረሻ ዝግጅታችን የሚሆነው ደግሞ የውጭ ምንዛሬ ልውውጥ የሚያከናውኑት የግል ኩባንያዎችን የተመለከተ ነው። በኢትዮጵያ የውጭ ምንዛሬ ልውውጥ በገበያ ዋጋ እንዲወሰን የወጣውን ፖሊሲ ተከትሎ የውጭ ምንዛሬ አቅርቦት እየሰፋ መምጣቱን የአሜሪካ ድምፅ ያነጋገራቸው ባለሙያዎች ተናግረዋል። ይሁን እንጂ በጥቁር ገበያውና በመደበኛው የባንክ ምንዛሬ መካከል ያለው ልዩነት ተስፋና ስጋት መፍጠሩንም ባለሙያዎቹ ገልጸዋል። ከባንኮች በተጨማሪ የውጭ ምንዛሬ ግብይት አገልግሎት እንዲሰማሩ ብሔራዊ ባንክ ፍቃድ ከሰጣቸው 5 የግል ኩባንያዎች መካከል አንዱ የሆነው የኢትዮ ፎሬክስ አክሲዮን ማህበር መስራችና ዋና ስራ አስፈጻሚ አቶ ኤፍሬም ተስፋዬ ፖሊሲው አዎንታዊ ለውጥ እያመጣ መሆኑን ይናገራሉ። የምጣኔ ሀብት ባለሙያው አቶ ያሬዳ ለመስቀል በበኩላቸው ለውጥ መኖሩን ቢቀበሉም የውጭ ምንዛሬው ዘለቄታዊ በሆነ መንገድ ሊቀረፍ የሚችለው የጥቁር ገበያው ተፈላጊነት እየቀነሰ ሲመጣ፣ ለውጡ በውጭ ንግድ ምርቶች ሲደገፍና ከገቢ ሸቀጦች ጋር ሲገናዘብ ብቻ መሆኑን ይገልጻሉ። ደረጀ ደስታ በዚህ ጉዳይ ያጠናቀረው ዘገባ እንደሚከተለው ይቀርባል።
ባለፈው ሐምሌ ዓለም አቀፉ የገንዘብ ድርጅት ሥራ አስፈጻሚ ቦርድ ለኢትዮጵያ የ3.4 ቢሊዮን ዶላር ብድር ማጽደቁን ሲያስታውቅ ኢትዮጵያ የውጭ ምንዛሬ ግብይቱ በገበያ እንዲወሰን የፖሊሲ ለውጥ ማድረጓን አስታውቃለች። የፖሊሲ ለውጡን ተከትሎ ከተወሰዱ እርምጃዎች መካከል የግል ድርጅቶች ከባንኮች ውጪ ለመጀመሪያ ጊዜ የውጭ ምንዛሬ ግብይት ሥራ ውስጥ እንዲሳተፉ መፈቀዱ አንደኛው ነው። በዚህ መሰረት በብሔራዊ ባንክ ከተፈቀደላቸው 5 የግል ድርጅቶች መካከል አንዱ የሆነው የኢትዮ ፎሬክስ አክሲዮን ማህበር ነው። የማህበሩ መስራችና ዋና ስራ አስፈጻሚ አቶ ኤፍሬም ተስፋዬ በኢትዮጵያ ታሪክ በዘርፉ የመጀመሪያው የግል ድርጅት ነን ይላሉ።
ከመስከረም 27 2017 ጀምሮ እንግዲህ ወር ከ15 ቀን አካባቢ ሆነን ነው። እንቅስቃሴያችንም ከቀን ወደ ቀን መሻሻሎች እያየንበት ነው። ጥሩ ነው፣ ተስፋ ሰጪ ነው።
በእስካሁኑ ሂደት ብዙም ችግር ያልገጠማቸው መሆኑን የተናገሩት አቶ ኤፍሬም በሀገሪቱ ውስጥ አለ ከሚባለው የውጭ ምንዛሬ ፍላጎት አንጻር የገጠማቸው ጥያቄ የተፈለገውን ያህል አለመሆኑን በመግለጽ ሲጀምሩ የነበራቸውን ስጋትና አሉብን የሚሏቸውን ችግሮች ይገልጻሉ።
ስንጀምር አካባቢ ፈራ ተባሰ እንደ የነበረው የውጭ ምንዛሬ ፍላጎት ያላቸው ሰዎች በብዛት ወደኛ ይጎርፋሉ ብለን ነበር። ግን ስናየው እንደዛ አልሆነም። ምናልባት ከማሻሻያ ወደዚህ አቬላብሊቲ ስለጨመረም ሊሆን ይችላል። በብዙ ምክንያቶች ብቻ ነጻ ሲሆንና ሲለቀቅ እኛ በጠበቅ ነው ሽያጭ ገበያ ልክ ላገኘ ነው። ሌሎች አንዳንድ ችግሮች ይኖራሉ። አሁን የባንኮች ስርዓት ትንሽ ያዝ ያደርጋል። የክፍያ ስርዓት እንደፈለግ ነው ለስፖት ማርኬት ገና የሚመች ደረጃ ላይ አይደለም። እሱን ተነጋግረን ለማስተካከል እየጣርን ነው።
የውጭ ምንዛሪ በመንግስት ባንኮች እና ሌሎችም ባንኮች አገልግሎቱ ይሰጣል፣ የሽያጩም ሆነ የግብይቱ፣ እንዲሁም ደግሞ በጥቁሩ ገበያ ልውውጡን የሚሰሩት አካላት አሁንም አሉ። እናንተ በዚህ መሀል ነው እንግዲህ የመጣችሁትን የተለየ አገልግሎት ልሰጡ ነው የመጣችሁት።
ልዩነቱ ምን መሰለ፣ እንግዲህ ኢትዮጵያ ይህን ነገር ኤክሰርሳይዝ ማድረግ ከጀመረች በቅርብ ነው። በፊት ጥብቅ የሆነ የውጭ ምንዛሬ ቁጥጥር ያለበት ሀገር ነበር። ያ ጥብቅ የሆነ ቁጥጥር የውጭ ምንዛሬ የሚፈልጉ ዜጎች ለሚፈልጉት አገልግሎት የማያገኙበት እድሎች በጣም ሰፊ ነበሩ። አሁን እንደኛ አይነት አገልግሎት ሰጪ ተቋማቶች ወደ ኢንዱስትሪው ስንቀላቀል በአቅርቦትና ፍላጎት ላይ ተመስርተን ነው እኛ የምንሰራው። ለምሳሌ ወደ ውጭ ሀገር ጉዞ ለሚያደርግ ጥቁር ገበያ ጋር የሚሄድ እድሎች እየጠበቡ ነው፣ እኛን ይመርጣል። ካልሆነ ከባንክ ከሁለት አንዱ ባንክ አካባቢ በቂ ስንቅ ስለማያገኝ እኛ ጋር ደግሞ በአቅርቦትና ፍላጎት ላይ ተመርክሰን ይዘን ስለምንገኝ እኛን የመምረጥ ሁኔታ አለ። የማርኬት ትሬንዱን ብታይ ወደ ውጭ ሀገር የሚሄድ ሰው ከአንድ ከመቶ በታች ነው ኢትዮጵያ ያላትን የውጭ ምንዛሬ ሊጠቀም የሚችለው፣ ሲግኒፊካንት አይደለም። ያንንም ግን ለመንገድ፣ ለአንዳንድ ሴሚናሮች፣ ኤግዚቢሽኖች እንደዚህ የሚጓዙ ድርጅቶች ሊሆኑ ግለሰቦች እኛ ጋር መጥተው የሚፈልጉትን እያገኙ እየሄዱ ነው እና በመካከል ያለውን ህጋዊ በሆነ ሁኔታ ጋፑን ሸፍነን እየሰራን ነው። ከባንኮች ትንሽ ዋጋችን ጨመር ይላል። ምክንያቱም እኛ በገበያ ዋጋ ነው ተወዳድረን የምንገዛው የምንሸጠውም። እርስ በርሳችን የተሻለ ዋጋ ለደንበኞች በማቅረብ ላይ የተመሰረተ ማርኬቲንግ ፖሊሲ ነው የምንከተለው። ስለዚህ ባንክ አካባቢ ሄዶ በአግባቡ የሚፈልገውን የማያገኝ ሰው ወይም ባንክ አካባቢ የውጭ ምንዛሪ ለማግኘት ጊዜውን ማጥፋት የማይፈልግ ሰው በቀላሉ እኛን አክሰስ እያደረገ እየተጠቀመ ነው። ስለዚህ አማራጭ አቅርበናል። እንደ ሰዎች ፍላጎት ነው እንግዲህ እየተስተናገዱ ያሉት።
የገበያ አወሳሰኑ እንዴት ነው? በገበያ ይወሰናል ሲባል በኢትዮጵያ
በገበያ
እንዴት ነው? ገበያት
ምሳሌ ምን ጊዜም ጠዋት ማርኬት ወይም የሬት ኢንቴሊጀንስ እናደርጋለን። በመላው ዓለም አሜሪካ ስንት ነው ዛሬ፣ ዱባይ ስንት ነው፣ ቻይና ስንት ነው፣ ኢትዮጵያ ውስጥ ደግሞ ያሉ ጥቁር የሚንቀሳቀስባቸው ስፖቶች አሉ። የእነሱን ሞኒተር አድርገን አቅርቦትና ደግሞ ፍላጎታችንን እንገመግማለን። ለምሳሌ ብዙ ወደኛ አቅርቦት የሚያመጣ ሰው ካለ ለመሸጥ ማለት ነው፣ ትንሽ ዋጋውን ቀነስ እናደርጋለን። ወደ ውጭ ደግሞ ለመሄድ ብዙ ሰው ከኛ አገልግሎቱን ወይም ውጭ ምንዛሬ የሚፈልግ ከሆነ ትንሽ ዋጋውን ማስተካከያ እያደረግን አቅርቦትና ፍላጎቱን ተከትለን በየቀኑ የምንወስነው ነው።
አቶ ኤፍሬም የውጭ ምንዛሬው ዋጋ በነጻ ገበያ የሚወሰን ነው ይባል እንጂ በአንድም ሆነ በሌላ መንገድ ዋጋውን በመወሰን ረገድ መንግስት እጁ አለበት የሚለውን አባባል አይቀበሉም።
ላይ መንግስት ዋጋ አይተምንም፣ ሊተምንም አይችልም። ኦልሬዲ እኮ ነጻ አድርጎታል። እኔ ጠዋት ስነሳ የመጀመሪያ ስራዬ ዋጋው አሁን ላይ በአዲስ አበባ ደረጃ በተለይ በካሽ ኖት ግብይት ሰው እንደውም የኛል ብላክ ማርኬቱም የኛን ገበያ የሚከተልበት ሁኔታ ነው እየተፈጠረ ያለው። እነሱ ስንሰጡ የኛ ኦፊሻል ነው ጠዋት እናውጃለን። ብላክ ማርኬቱም የኛን ተከትሎ ቀነስ አድርጎ ለመግዛት ወይም አንዳንዴ የኛ ዝቅ ካለ ከፍ አድርጎ ለመግዛት የሚጥርበት ሁኔታ ነው እና የአቅርቦትና ፍላጎት ህግ ነው አሁን እየተተገበረ ያለው።
የጥቁር ገበያው ወይም በተለምዶ አጠራሩ ብላክ ማርኬት የሚባለው መነሻው ጥቁር ወይም ብላክ ከሚባለው ኢኮኖሚ መሆኑን የሚናገሩት አቶ ኤፍሬም
ብላክ ኢኮኖሚ ሰፋ ያለ ነገር ነው። እዛ ውስጥ ጋ የሆነ አለ ህገወጥ የሆነ ነገር አለ። ህጋዊ የሆነው ምንድን ነው? በፊት በነበረው ጥብቅ በሆነው ፋይናንስ ቁጥጥር ጊዜ ሰዎች ኢምፖርት ለሚያደርጉበት እቃ ወይም ወደ ውጭ ሀገር ሄደው ሰርቪስ ለመግዛት ወይም አንዳንድ ነገሮች አድርገው ለመምጣት ፈልጉ በቂ ነገር ባለማግኘታቸው ተግባራቸው ህጋዊ ነው፣ ግን ያንን ዶላር ወይም የውጭ ምንዛሬ ማግኘት ስለማይችሉ ከሌላ ወይም ጥቁር ከሚባለው ገንዘብ ግብይት ስርዓት ውስጥ ገዝተው ሸቀጦችን ወደ ሀገር ውስጥ የሚያስገቡበት ሁኔታ አለ። ኢሌጋል ደግሞ የሆነ ወይም ህገወጡ ግብር ለማጭበርበር፣ ኮንትሮባንድ ስራ ለመስራት፣ ዋቴቨር ለእንደዚህ አይነት አላማዎች ብላክ ማርኬቱ ላይ ብላክ ኢኮኖሚ አካል በሆነው የብላክ ማርኬት የገበያ የሚያስገቡበት ሁኔታ አለ። አሁን ላይ ግን በዚህ ጊዜ ነገሮች በመለቀቃቸው ብዙ የፖሊሲ ማሻሻያዎች በኪምዛሬ ግብይት አስተዳደሩ ላይ በመፈጠራቸው ነገሮች ቀን በቀን ከፍና ዝቅ ይላሉ። አሁን በዚህ አንድ ወር ከ15 ቀን በእኛ ትሬንድ ብር አንዴ ተነክራል አንዴ ዳከማል አንዴ ተነክራል አንዴ ዳከማል። አሁን ራሱ በዚህ ፍርካን ውስጥ ብር እየተነከረ መጥቷል ከ500 በላይ ማለት ነው። ያ ማለት ብላክ ማርኬቱን ገበያ ነው አሁን ፍላጎትና አቅርቦት እየቀኑ ነው የሚወስኑት።
መንግስትና ህጋዊ ፍቃድ እየተሰጣቸው እንደ ኢትዮ ፎሬክስ አይነት ድርጅቶች በምንዛሬው ግብይት በተሰማሩበት ሁኔታ መንግስት ጥቁር ገበያውን በመቆጣጠርም ሆነ በማስቆም ረገድ የሚያደርገው ድርሻ ሊኖር ቢችልም ከገበያ ሊያስወጣቸው የሚችለው የገበያው ሁኔታ ብቻ መሆኑን አቶ ኤፍሬም ይናገራሉ።
የጥቁር ገበያ ተዋናዮች ብዙ ናቸው። ሰዎች በየቢሮ የሰፈሩ በየአካባቢያቸው በኔትወርኮች የሚሰራበት እድል ሰፊ ነው። ይሄ በአጭር ጊዜ ውስጥ እኛ ህጋዮቹ በጣም እየጠነከርን እና ሰውም እኛን መምረጥ እየጀመረ ሲሄድ እየከሰመ ይሄዳል ብዬ ነው የምገምተው። ምክንያቱም አሁን ጥቁር ገበያ አካባቢ ስትገበያይ ከፍተኛ ሪስክ ነው ያለው። አንደኛ ገንዘብን የማጣት ሁኔታ ይኖራል። የደህንነት ችግር አለ። ችግሮች ይፈጠሩ የትኛውም ህግ ላይ ቀርበ መብትን የምታስጠብቅበት ሁኔታ የለም። ግን ምንድነው አሁን የሰውም አዌርነስ ከቀን ወደ ቀን እየጨመረ ነው። የጥቁሩን ገበያ እዚህ አካባቢ ነው ዋጋ የኛን አይቶ እስከመወሰን ድረስ ኢንፍሉዌንስ እያደረግ ናቸው። ነገ ከነገ ወዲያ ሞር ህብረተሰቡ ወደ እኛ መምጣት ሲጀምር በራሳቸው ጊዜ የሚከስሙበት እድል ሰፊ ነው ብዬ ነው የማስበው። እና መንግስትም በሌላ የህግ ማዕቀፍም የሚያስተካክልበት እድል ሰፊ ስለሆነ ማለት ነው። እኛ ግን በራሳችን በኩል ገበያውን ተከትለን ጥቁሩ ገበያ የሚሰጠውን ወይም የቀረበ ከሰጠን እዛ አካባቢ በራሱ ጊዜ የሚወስነው ሰው ስለሆነ እኛን እየመረጠ ይሄዳል ብዬ ነው የማስበው።
እስካሁኑ አጭር ቆይታቸውም ቢሆን የውጭ ምንዛሬ ግዥም ሆነ ሽያጭ ፍለጋ ወደ ኢትዮ ፎሬክስ ድርጅታችሁ የሚመጡ ሰዎች ምን ያህል ይሆናሉ? የሚፈልጉት የገንዘብ መጠንስ በአማካይ ምን ያህል ይሆናል? ተብለው የተጠየቁት አቶ ኤፍሬም
እስካሁን አንድ ወር ከ15 ቀን በላይ ግብይታችን አቬሬጅ የሆነ የከስተመር ዲማንድ ስንሰራው $500 አካባቢ ነው ፐር ፐርሰን። ከ300 በላይ ለሚሆኑ ተጓዦች የውጭ ምንዛሬ ያቀረብንበት ሁኔታ ነው ያለ። አቬሬጁ ወደ 500 አካባቢ ነው የሚመጣው እና ማክሲመም ሊሚቱንም አብዛኛው ሰው ዲማንድ ሲያደርግ አላየንም ነው። ወደ ውጭ ሀገር አንድ ሰው የሚሄድ ከሆነ $5,000 አካባቢ ይበቃዋል ብለው ነው እንግዲህ መንግስትን ያየነውም። አብዛኛው ሰው ማክሲመሙን 5,000 ሲጠቀም አላየንም። አብዛኛው ሰው ከ500 እስከ 1,000 ነው የሚጠቀመው። ድርጅቶች ለቢዝነስ ትሪፕ ኤግዚቢሽን እንደዚህ ሲኖራቸው ኤክስትራ ኤክስፔንስ ለሚኖራቸው እነሱ ትንሽ እስከ 10,000 ዲማንድ የሚያደርጉበት ሁኔታ ነው ያየነው።
መንግስት ይህንን ግብይት ለውጥ ካደረገ በኋላ እናንተም ወደ ገበያ መምጣትና ይህን ስራ መስራት ከጀመራችሁበት ጊዜ አንስቶ ይህ ለውጥ አቅርቦቱን አስፋፍቷል ወይ? ገበያውን አረጋግቷል ወይ? ኢኮኖሚውን አነቃቅቷል ወይ? የዋጋ ንረቱ ላይ አስተዋጽኦ ማድረግ ጀምሯል ወይ? ምን ለውጥ አምጥቷል እስካሁን?
በጣም እኛ ቪዚብል ያየናቸው ለውጦች ምን እንደሆነ ታውቃለህ? ባንኮች ራሱ ለደንበኞቻቸው ለሚሰጡትን ነገር በፊት ብዙ ቢሮክራሲ ነበረ። ደንበኛ መሆኑን ቼክ ያደርጋሉ። በቂ ዲፖዚት፣ በቂ ትራንዛክሽን አለ ወይ? እንደዚህ የሚል ፕሮሲጀሮች ነበሯቸው። አሁን ላይ የእኛ መምጣት አስገቷቸው ይመስለኛል፣ ወይም እንቅስቃሴያችን የሚሰጡትንም መጠን ለደንበኞቻቸው ጨመር፣ የሚጠይቋቸውን ክራይቴሪያዎችንም የማላላት ነገሮች እያየን ነው። ይሄ የሚያሳየ ምንድን ነው? ውድድር ባንኮችንም እየሳበ ለደንበኞቻቸው የሚሰጡትን አገልግሎት ሞር ቅርብ የሆነ ወይም አስደሳች ወደሆነ ሁኔታ ለማምጣት የሚሰሩበት እድል እየተፈጠረ ነው።
እስካሁን ያለው አካሄድ ወይም አዝማሚያው ምን ይመስላል በእርሶ እይታ?
አሁን ላይ በኢትዮጵያ ገንዘብ ያለው ሰው ጠንካራ ነው። ገንዘብ ያለው ሰው ንጉስ ነው። አሁን ጥሬ ገንዘብ ማለት ነው። ብር እየጠነከረ ነው። በፊት ባለፉት አመታቶች 2-3 አመታት ውስጥ ነጋዴ እቃ ከያዘ ወይም ገንዘቡን ቤት፣ ህንፃ፣ መሬት ላይ ካደረገ ሞር ያጠነክርለት ነበር፣ ይጠነክራል ብሎም ይገምት ነበር። ምክንያቱም ገንዘብ ከውጭ ምንዛሬ አኳያ እየተዳከመ ነጋዴ ያመጣውን ነገር ቶሎ ሸጦ ማገላበጥ የማይችልበት ሁኔታ እየተፈጠረ እየመጣ ስለነበር ፒኩ ላይ ደርሶ ቆሞ ነበር። በዚህ ሁኔታ ነው የውጭ ምንዛሬ ፖሊሲው ማሻሻያ የተደረገለት። በዛን ጊዜ ሲደረግ ብዙ ሰዎች ወይም አካዳሚሽያን ወይ ሪሰርቸሮች፣ አክቲቪስት፣ ፖለቲከኞች ያው ንግዱን በደንብ ስለማያውቁ ነገሮች ከዚህ የበለጠ ወረስት ይሆናል ብለው የራሳቸውን ግምገማ በተለያየ እንትን ሲገልጹ ነበር። መሬት ላይ ያለው ሀቅ ግን ምንድን ነው? ፍላጎት ነው እና አቅርቦት ነው ነገሩን የሚገዛው። 110 እና 115 ፍላጎትና አቅርቦት ሬቱን ወስኖት ለ6 ለ7 ለ8 ወር አካባቢ አቁሙ። ይሄ ማሻሻያም ከተደረገ በኋላ መጀመሪያ ቀይ ፓኒክ የመሆን ነገር ነበር።
ነበር። አንዱም ቃል አለመሸጥ፣ አንዳንዱም ያገኘውን ዶላር ሁሉ ያደረ ሄደ ቁጥር የውጭ ምንዛሪን ፍላጎት ባለበት ወይም እንደውም ትንሽ የመቀነስ አዝማሚያዎች ነው እየታዩ ያሉት። በእኛ ሴክተር ራሱ የሚታየው ይሄ ነው። በፊት ማንም ሰው ወደ ውጭ ሲሄድ እንደዚ አይነት ነገሮችን መጠቀም ይፈልግ ነበር እና አሁን ላይ ብዙ ሰው ነጋዴ እቃ አለው መሸጥ ነው እየቸገረው ያለው። ተጨማሪ ዶላር የሚፈልግበት ሁኔታ የለም።
የኢኮኖሚው ባለሙያ አቶ ያሬድ ኃይለ መስቀል የምንዛሪ ለውጡ እንደተፈራው አለመሆኑና በፖሊሲው የተነሳ መሻሻሎች መኖራቸውን ቢቀበሉም የዶላር ፍላጎት ተሟልቷል በሚል ግን አይስማሙም።
ወደ 125 አካባቢ ይመስለኛል አሁን ያለው ወይም በአጠቃላይ ወደዛ አካባቢ ነው የደረሰው። ስለዚህ 57 ተነስቶ እንግዲህ ያው ደብል አድርጓል። በጣም ብዙ ስፋት ነው ያደገው። በሌላ በኩል ደግሞ አንድ ሰሞን በጣም ተቀራርቦ ነበረ። ትንሽ ብር ልዩነት ነበር የነበረው ገበያውና በእንትኑ መካከል የነበረው። አሁን ግን እንደገና መስፋት ይታያል። ወደ 140 የደረሰ ነገር ይታያል አሁን። ስለዚህ ምንድን ነው ወደ 15 ብር ያህል ልዩነት እየፈጠረ ነው። እንግዲህ ይሄ ማለት ምንድን ነው? ያልተሟላ ፍላጎት አለ ማለት በቀጥታ አሁን መገበያየቱ ተፈቅዷል። ሄዱ ግን ዶላር የማያገኘው ሰው አሁንም በጥቁር ገበያ ይገዛል ማለት። ስለዚህ ዋነኛው የነፃ ገበያው ሰራ ምንለው ጥቁር ገበያውና ዋናው መካከል ልዩነት ሳይኖር ሲቀር ማለት ነው። ኬንያ ብትመጣ ምንም ልዩነት የለውም። የትኛውም ባንክ ሄድ ወይም ቆችን ብትሄድ እኩል ነው። ዩጋንዳም ብትሄድ እንደዚህ ነው። እዚህ ሩዋንዳ ምን የፈረንጁን አገር ብትሄድ ማለት ነው፣ እዚህ አካባቢ ያሉ አገሮች። ስለዚህ አሁንም ገና ያልተሟላ ፍላጎት አለ የሚል ያሳያል። ገና ነፃ ያልሆነበት መንገድ አለ፣ ግን አዝማሚያው ጥሩ ነው። እውነት ለመናገር ከሆነ በቃ ገበያው እየሰራ እንደሆነ ይህንን ያህል መጥበብ ከቻለ ምናልባት ይሄ የባንክና የአይኤምኤፍ ብር መጥቶ ካረጋጋው ጥሩ ነው። ግን ካላረጋጋው እንደገና እየተከፈተ ወደ ነበረው ይሄዳል የሚል ስጋት አለኝ በበኩሌ። በአጭር ቀን ውስጥ ሊተፈታ የሚባል ነገር የለም።
አቶ ያሬድ የውጭ ምንዛሬው ችግር ሊፈታ የሚችለው ግን የሀገሪቱ ምርት የውጭ ምንዛሬ ማስገባት ሲችል ሀገሪቱ ወደ ውስጥ የምታስገባው ከምትልከው ምርት ጋር የተገናዘበ መሆን ሲጀምርና ስጋትን የሚያስወግደው ዋነኛው መፍትሄ ወደ ውጭ ተልኮ ከሚመጣው ገቢ የሚገኘው የውጭ ምንዛሬ ነው ይላሉ።
ችግሩ የሚፈታው የኢትዮጵያ ኤክስፖርት፣ የሰርቪስ፣ ሌሎችን ጉዳዮች የሚመጣው ብር በአጠቃላይ ወደ ኢትዮጵያ ሲገባ መግባት ሲችል እና ብዙ ዶላር ኖሮት ኢምፖርት ከምናደርገው ጋር ሲመጣጠን የኛ ኢምፖርት ወደ 21 ቢሊዮን ዶላር አካባቢ ይመስለኛል የነበረው። አሁን ዘንድሮን ባላቅም ቆጣቸው ወደ 3.5 ቢሊዮን ነው። ከሰርቪስ ከኢንቨስት መጣ ብዙ አለ፣ ግን በፊት በነበረው አካሄድ ብዙ ዶላር ወደ ሀገር ውስጥ ይገባ ስላልነበረ፣ ምክንያቱም ያለው ልዩነት ሰፊ ስለነበረ በንትኑ አንድ ሰው ወይ የራሱን ካምፓኒ ባይፈጥርና ኤክስፖርት አድርጎ ለካምፓኒ አይሸጥ የቀረውን ልዩነቱን እዛ ማስቀረት የሚችልበት ሁኔታ ተገዶ ነበር የነበረው ብዙ ሰው። አሁን ግን ያ እንግዲህ እየቀነሰ ሊሄድ ይችላል ግምት አለኝ። ግን ገና ፍርዱ ገና ነው። መጨረሻው እንግዲህ በሰፕላየሩ ነው የሚወሰነው፣ በምን ያህል አቅርቦቱ ዶላር አቅርቦቱ ከዚህ ይቀጥላል ከሆነ ጥሩ ነው።
አቶ ኤፍሬም፣ ዞሮ ዞሮ የሀገር ውስጥ የውጭ ምንዛሬ ፍላጎትን መቅረፍ እየተቻለ ነው። ከለውጡ ጋር ተያይዞ የተነሳውም ስጋት አልደረሰም። ሰውም ከንብረት ይልቅ ጥሬ ገንዘብ መያዝ እየጀመረ ነው ሲሉ ይከራከራሉ።
ማንም ሰው እንደ ቀልድ ባንክ ሄዶ ገንዘብ የሚያገኝበት እድል ባለመኖሩ የሚያገበሰብሰው እቃና መሬትም የለም። ለዛም ነው እኮ ከተማ ውስጥ አሁን በመላው ኢትዮጵያ ቤትና መሬት ከ50% በታች ሲጠራና ወይም ሲገበያዩበት የዛሬ አመት ከምናምን በፊት ዋጋ የወደቀበት ሁኔታ ነው የምታየው። እና ይሄ የሚያሳይ ምንድን ነው ነጋዴውም ሆነ ወይም ኢንቨስት እያደረገ ያለው ህብረተሰብ ክፍል በቂ ጥሪት ወይም የሚሰራበት ካፒታል በሌሎች ነገሮች በስቶክ ቅድም እንዳልኩ በመሬት በህንፃ ግንባታ ወዘተ ተይዘው ስላለ ይህ የውጭ ምንዛሬ ፍላጎት ኖሮት አቅምም ኖሮት ገበያ ውስጥ ገብቶ ዋጋውን የሚያንርበት እድል አልተፈጠረም። ለዛም ነው ጥሬ ገንዘብ ያለው ሰው አሁን የትኛውም የሚያዋጣ ስራውን መስራት ይችላል። መንግስት ጨረታዎች ቢወጡ አሸንፎ የውጭ ምንዛሬ ገብቶ የሚፈልገውን እቃ ማርጅኑን ተወዳድሮ በማሸነፍ እቃ የሚያቀርብበት እድል ሰፊ ነው። አዳዲስ ኦፖርቹኒቲዎችና የቢዝነስ ከተፈጠሩ ገንዘብ ሲኖር ነው ያንን እድል ውስጥ የምትገባው። እና ለዛም ነው በተሰጋው መጠን ዶላር 200-300 ያልገባው ሊገባ በማይችልበት ሁኔታ የተፈጠረው ማለት ነው። አንደኛው ፍላጎት በቃ ፍላጎትና አቅርቦት 110-115 አካባቢ ገድቦታል። ማንም ሳይለው ጥቁሩ ኢኮኖሚ ብላክ ኢኮኖሚ በሚሰራበት እንትን 110-120 አካባቢ ከዛ በላይ ነጋዴ ስለማያዋጣው ያመጣ መሸጥ ስለማይችል ከዛ በላይ ዋጋ መስጠት የማይችልበት እድል ከተፈጠረ 7-8 ወር አሉ። በዛ ሁኔታ ነው ይሄኛው እንትን ያለው።
ኢትዮጵያ የፖሊሲ ለውጥ ባደረገችበት በሐምሌ ወር $1 አማካይ ምንዛሪ ከነበረበት 57 ብር በአንድ ቀን 75 ብር ገብቶ ያደረ ሲሆን ከትላንት በስቲያ አርብ መግዣው 120.938 ሲሆን መሸጫው 123.3571 ሆኗል። የጥቁር ገበያው በዚህ ዕለት 130ዎች ውስጥ መሆኑ ሲነገር የኢትዮ ፎሬክስ ዋጋ 131 ብር ከ54 ሳንቲም ነበር። እነዚህ በመደበኛውና በጥቁሩ ገበያ መካከል ያሉ ልዩነቶች እየጠበቡ መምጣታቸውን የሚያመለክቱ ቢሆኑም እንደተሰጋው እየሰፋ ተስፋ የተደረገበትንም ያህል እየጠበበና ልዩነቱን የማጥፋት ምልክት ገና አላሳዩም። በምንዛሪ ልውውጦቹ መካከል ሊኖር የሚገባው ክፍተትና ልዩነት ገና ብዙ የሚቀረው ስለመሆኑ ግን አቶ ኤፍሬምም ሆነ አቶ ያሬድ ተስማምተዋል። ያልተስማሙት በሂደቱ ተስፋና ስጋት ላይ ነው። ወደፊት እየሰፋ ሊሄድ ይችላል ወይስ እየጠበበ በሚለው ላይ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
የተከበራችሁ አድማጮቻችን፣ ለምሽቱ ያስተናዳናቸው ዝግጅቶች ተጠናቀቁ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ነበረች። እንዲሁም ፕሮግራሞችን በማሰናዳት አብረውን ከሳተፉ መላው የአሜሪካ ድምፅ ባልደረቦች ጋር በመሆን ሳስተናግዳችሁ ያመሸሁት አስማማየ ነው ነበርኩኝ። ነገ በሌሎች ፕሮግራሞች ወደ እናንተ የምንመለስ ይሆናል። ለዛሬው በዚሁ ተሰናበት። መልካም ምሽት ይሆንላችሁ።